ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ? አዎ፣ ዘወትር ደብዳቤዎቻችሁን ገልበጥ ገልበጥ እያደረግን ስንመለከት በእውነት እጅግ የሚባርክ ልብን የሚነኩ ሆነው እናገኛቸዋለን። በእነርሱም እንጽናናለን። ችግሮቻችሁን ገላልጣችሁ ለምጽፉልን እነሆ በጌታ ፊት ለመውደቅም ደግሞ ጊዜ እየያዝን በእውነት እናስባችኋለን። እግዚአብሔር ደግሞ የእናንተን ልመና የእናንተን ችግር አይቶ ከጸባወቱ እንደሚንቀሳቀስ እኔ ባለሙሉ ተስፋ ነኝ። አዎ፣ ቡንቱሪ ሚደክሳ ከአዲስ አበባ ማረሚያ ቤት የጻፍክልን ደብዳቤ ደርሶናል። እግዚአብሔር ደግሞ በነገሮች ሁሉ ውስጥ አልፎ እንደሚያይ በዚያም ደግሞ ታላቅ ትምህርትን እንደሚሰጥና መጽናናቱም እንዲበዛልህ ሁልጊዜም ጸሎታችን ነው። እግዚአብሔር በዚያ ባስቀመጠህ ስፍራ ደግሞ ቅዱሳን መላእክቶቹን ልኮ ከግራና ከቀኝ እንደሚንከባከብ እኔ ባለሙሉ ተስፋ ነኝ። ዳንኤልን በአንበሳ ጉድጓድ ውስጥ እነሆ የተጠበቀና የታደገ እግዚአብሔር አንተንም በዚያ ስፍራ ደግሞ ይታደጋልና የእግዚአብሔርን እጅ ከመመልከት ወደ ኋላ አትበል። በጠላት ሹክሹክታና አንዳንድ ነገሮች መረበሽ የለብህም። እግዚአብሔርን ፊት ለፊት ተመልከት። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖቼ ተከታታዩን የመጽሐፈ መሳፍንት ጥናታችንን አብረን አንድ ላይ እንቀጥላለን ማለት ነው። ዛሬ የምንመለከተው ከምዕራፍ 16 ቁጥር 4 እስከ ምዕራፍ 17 ቁጥር 13 ድረስ ያለውን ይሆናል። እስቲ በማስቀደም በዝማሬ ብንጀምር። አቤት ማንተ ስለሳለህ ራይ ለዲሰነ አይኔ አየው ይግበ ሲገ ይገኛለሁ ይበ ሲገ ይገኛለሁ አቤት ማንተ ስለሳለህ ራይ ለዲሰነ
እግዚአብሔር ሥራና አሰራር የማይደሰት ቢኖር ጠላት ዲያብሎስ ብቻ ነው። እኛ ግን በርሱ ስለተመረጠን እግዚአብሔርን እናመሰግናለን። ደስ ይለናል። እግዚአብሔር የተመሰገነ ይሁን። እናመስግን። አቤቱ አባታችንና አምላካችን ሆይ፣ ያለፉትን ቀናት ሁሉ በገባንበት በወጣንበት ስፍራ ከኛ ጋራ ስለነበርክ በበረታች እጅህም ደግሞ እግዚአብሔር አምላካችን ሆይ ስለጠበቀንና ከጠላት እጅ ምስለታደከን እጅ ጋር ድርገንና መሰግነሃለን። ጌታችን ሆይ በዚህ ጊዜ ደሞ ልንማር የቀረምነውን ቃልህን እግዚአብሔር አባታችን ሆይ እንድትባርክልን ለሕይወት ዘመናችን የሚተርፍልንን ጌታዬ ሆይ የቃልህን መና ደግሞ ከሰማይ እንድትሰጠን እንጸልያለን። ጌታችን ሆይ በሰማነው እውነት መኖር እንድንችል እርዳን። አቤቱ መድኃኒታችን ሆይ በድካማችንም ሁሉ እርዳን። ጌታችንና መድኃኒታችን ሆይ እባክህ ከዘላለሙ ፍቅርህ ከኛ አይለይ። ስንበድል ስናጠፋና ስናሳዝን ሁሉ በፍቅርሽ ታህ ደግሞ ጌታ ሆይ እንድትመለከተን እንማጸናለን። ጊዜውንና ሰዓቱን ሁሉ ባርክልን። በውድ ልጅ በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከመሳፍንት መጽሐፍ የሶምሶን መታለልና 30 ፍልስጤማውያንን ስለመግደሉ፣ ሳምሶን የፍልስጤማውያንን ሰብል ስለማቃጠሉ፣ አለፍ ብለንም ሳምሶን 1000 ፍልስጤማውያንን መግደሉና በመጨረሻም ላይ ደግሞ የሳምሶንን የስነ ምግባር ውድቀት ከምዕራፍ 16 በመጠኑ በመጠቃቀሳችን ይታወሳል። ዛሬም የዚህኑ ተከታታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መሳፍንት ምዕራፍ 16 ቁጥር 4ን አውጡ። መሳፍንት ምዕራፍ 16 ቁጥር 4 ወዳጆች በዚህ ክፍል የምንመለከተው ስለ ሶምሶንና ደሊላ ነው። እንዲህ ይላል፣ ከዚህም በኋላ በሶሬክ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ የሚልን ቃል በዚሁ ቅድም በጠቀስነው በቁጥር 4 ላይ እናገኛለን። እንግዲህ ይህ ነበር የሶምሶን ታሪክ። ይህ ነበር የሶምሶንም ታላቁ ውድቀት። ይህ ነበር ሶምሶን በሕይወቱ ሁሉን ያጣበት ታሪክ። ትልቁም ድካሙም ሴትን መውደዱ ነው። ማንም ሰው ድንገት በኃጢአት አይወድቅም ወዳጆቼ። ውድቀቱ የሚመጣው ግን ቀስ በቀስ ነው። ወደ ስብሰባችን የሚመጣ አንድ የባንክ ፕሬዝዳንት የነበረ ሰው አውቃለሁ። ይህ ሰው ከተማ ውስጥ ወደሚገኘው እስር ቤት መንፈሳዊ ጽሑፎችን ለመስጠትና እስረኞችን ለማነጋገር ይሄድ ነበር። እንዲሁ ሲያዩት ብርቱ ክርስቲያን ይመስላል። አንድ ቀን ታዲያ ይህ ሰው ድንገት ከከተማዋ አጠፋ። የሄደውም እረፍት ወስዶ ነበር። በድንገትም ከባንኩ ገንዘብ እንደጠፋ ሰዎች ተረዱ። እርሱ ይወስዳል ብለው ግን አልጠረጠሩም፣ አላመኑም። ስለዚህም ገንዘቡ ይጠፋል ብለው በገመቱት መንገድ ሁሉ መረመሩ፣ ፈተሹ። ነገር ግን ሊያገኙት አልቻሉም። በመጨረሻም ገንዘቡን ሊወስድ የሚችል እርሱ ነው ብለው ወሰኑ። ከረፍትም ይመጣል ተብሎ በተጠበቀው ቀን ስላልተመለሰ በሚገኝበት ስፍራ ሁሉ ይፈልጉት ጀመር። ከብዙ ጥረትና ድካም በኋላ ይህ ሰው ተገኘ። ለብዙ ዓመታትም ገንዘብ የሚወስደው እርሱ እንደሆነ ደረሱበት። ማንም ድንገት ተነስቶ በኃጢአት አይወድቅም ወዳጆቼ። የዚህ ሰው ውድቀት እንዲሁ ቀስ በቀስ ነበር። ብዙ ሰዎችን ያጠፋ ነገር ቢኖር ከጋብቻ ውጪ የሚፈጸም ንጹህ ያልሆነ የግብረ ሥጋ ግንኙነት ነው። የሶምሶንም ችግር ወዳጆቼ ይኸው ነበር። ደሊላ የተባለች አንዲትን ሴት ወደደ ይላል መጽሐፍ ቅዱስ። እስከምናውቀው ድረስ ሶምሶን ይህችን ሴት ለማግባት ምንም ሙከራ አላደረገም። መሳፍንት 16 ከቁጥር 5 እስከ 7 ያለውን በኋላ ተመልከቱት። ደሊላ በሳምሶን ደስ ከመሰኘት ይልቅ በምታገኘው ብር ደስ እንደምትሰኝ እርግጠኛ ልንሆን ይገባል። እንደገና የፍልስጤማውያን መሪዎች ሳምሶንን የሚያጠምዱበትን መንገድ አገኙ። በመጀመሪያ እየቀለደባት እንደሆነ እናስተውላለን። ይዘው መልስ ሊሰጣት ጀመረ። ነገር ግን መልሶቹ ስህተት ነበሩ። ጠላቶቹም በመጡበት ወቅት ያሰረችበትን መጫኛ ያለምንም ችግር በቀላሉ በጣጠሰው ሶምሶን። የብርታቱም ምስጢር የት ላይ እንደሆነ ማንም ሊደርስበት አልቻለም። እስቲ አለፍ ብላችሁ ቁጥር 10ና 11ን በኋላ ተመልከቱ። እንደገና ሶምሶን ከደሊላ ጋር ጨዋታ ጀመረ። ያሾፍባትም ነበር። ደሊላ በገመድም እንድታስረው ፈቀደላት። ካሰረችውም በኋላ እንደገና ሶምሶን ፍልስጤማውያን መጡልህ በማለት ጮሃ ተናገረች። የእግዚአብሔር ሰው ሶምሶን ከፍልስጤማዊት ሴት ጋር የልጆች አይነት የቃቃ ጫዋታ እንዲህ አይነትን ግጥሚያ ጀመረ። ሶምሶንም የታሰረበትን ገመድ እንደ ፈትል በጣጠሰው። ደሊላ ወዳጆቼ ይህንን ባየች ጊዜ ተቆጣች፣ በሶምሶንም ተስፋ ቆረጠች። አለፍ ብላችሁ መሳፍንት 16 ቁጥር 13 እና 14 አሁን ሶምሶን እየደከመ ሄደ። ወገኖቼ ሆይ ይህ ድርጊቱ የውድቀቱ መጀመሪያ ነበር ልላችሁ ወዳለሁ። ሄዶ ወደ ጸግሩ ሲደርስ ወደ ውድቀቱ ምን ያህል እንደቀረበ ልታስተውሉ ትችላላችሁ። ጥቅሱን በኋላ ተመልከቱ። ሆኖም አሁንም ቢሆን ይቀልድ ነበር ከዚህች ሴት ጋር። ሳምሶን ፍልስጤማውያን መጡብ ባለች ወቅት ችካሉን በመነቃቀል ከተኛበት በድንገት ተነሳ። መሳፍንት 16 ከቁጥር 15 እስከ 17 ያለውን አለፍ ብላችሁ ተመልከቱ። በዚህ ጊዜ ደሊላ የሶምሶንን ያለችው፣ ወደኸኝ ቢሆን ኖሮ የኃይል ምንጭ የቱ ጋር እንደሆነ ትነግረኝ ነበር ነው። ስለዚህም ሶምሶን ናዝራዊ መሆኑን ነገራት። እንደምታስታውሱት ጸጉሩን አለመቆረጥ የናዝራዊ ምልክትና ቃል ኪዳን ነው። ይህንን ባለፉት ክፍለ ጊዜ ትምህርታችን ተምረናል። የኃይሉ ምንጭ የእርሱ ጸጉር ሳይሆን በእርሱ ላይ ያለው የእግዚአብሔር መንፈስ ነው። ደሊላም ምን ያህል ሞኝ እንደሆነ አስተዋለች። በእርግጥም ይህ ሰው ወዳጆቼ ሞኝ ነበር። መሳፍንት 16 ከቁጥር 18 እስከ 20 ያለውን ስፍራ ተመልከቱ። ሶምሶንም በተኛ ወቅት ደሊላ ከፍልስጤማውያን አንዱን በመጥራት ጸጉሩን እንዲላጭ አደረገችው። ለአራተኛም ጊዜ ሳምሶን ፍልስጤማውያን መጡብ ስትል ጮኸች። ይህንን ጨዋታ ጀመረች። አይታያችሁም? በዓይነ ልቦናችሁ የቃቃ ጨዋታ ይመስላል። ድንገትም ከእንቅልፉ ነቃ። ከዚህ በፊት ያደርገው የነበረውን ለማድረግ የሚችል መሰለው። ነገር ግን እግዚአብሔር ከርሱ እንደ ተለየ አላወቀም ነበር። ወዳጆቼ ሆይ የርሱ ብርታትና ኃይል በጸግሮቹ ውስጥ አልነበሩም ብለናል። ነገር ግን የርሱ ኃይል በርሱ ላይ ካለው ከእግዚአብሔር መንፈስ የተነሳ ነበር። ጸግሩን በማስላጨት የናዝራዊነቱን ቃል ኪዳን ሲያፈርስ እግዚአብሔር ተለየው። እጅግ ያሳዝናል። ዛሬ የመንፈሳዊ ጥንካሬያችን ምንጭ ያምልኮት ሥርዓታችንና ሕጋችን አይደለም። ይህንን ልብ በሉ። ምን ጊዜም ቢሆን ያማኞች ብርታት የሚመጣው ከእግዚአብሔር መንፈስ ነው። ሶምሶን በሕዝቡ ላይ ፈራጅ እንዲሆን ነበር የተጠራው። ከፍልስጤማውያን እጅ ሕዝቡን እንዲያድን ነበር እግዚአብሔር የጠራው። ነገር ግን የተጣለበትን ኃላፊነት ሁሉ እረስቶ እንደ ትንሽ ልጅ በማይረባ ነገር ተጠመደ። በሕይወቱም ላይ ኢካቦድ የእግዚአብሔር ክብር ለቀቀ የሚለው ቃል ተጻፈበት። ይህንን አስተውሉ። በሕይወቱም ላይ ኢካቦድ ማለትም የእግዚአብሔር ክብር ለቀቀ የሚል ቃል ተጻፈበት። ይህ ሰው ሰራዊትም አላስነሳም፣ ጦርነቱንም ማሸነፍ አልቻለም። የእስራኤልን ልጆች ከእርሱ ኋላ ሊያሰልፍና ሊመራም አልቻለም። ይህንን ሰው ዝሙት አጠፋው። እግዚአብሔር የመረጠው ሰው እንኳን ቢሆንም ዝሙት ወዳጆቼ ሕይወቱን አበላሸው። ከቁጥር 21 እስከ 23 አሁን ወደዚህ ሰው አሳዛኝ ሕይወት ፍጻሜ መጥተናል። ፍልስጤማውያን ሶምሶንን ከያዙ በኋላ ዓይኖቹን በማውጣት እውር አደረጉት። አሳዝናችሁምን? በእስር ቤት ጥለውም ወፍጮ በማስፈጨት ከባድን ሥራ ያሰሩት ነበር። በእስር ቤት እያለ የሶምሶን ጸጉር እንደገና መብቀል ጀመረ። አሁን ይህ ሰው ጥሩ የንስሐ ሰው ሆኗል። ፍልስጤማውያንም አማልክታቸው በሶምሶን ላይ ስለሰጣቸው ድል ደስታቸውን ለመግለጽና በዓል ለማክበር ተዘጋጁ። ሶምሶን በሞቱ ፍልስጤማውያንን ተበቀለ የሚለውን ደግሞ ከመሳፍንት ምዕራፍ 16 ከቁጥር 25 እስከ 27 ባለው ስፍራ ላይ እናገኛለን። ፍልስጤማውያንን የድል ባህላቸውን ፍጹም ለማድረግና ለማድመቅ ሶምሶንን ከእስር ቤት አውጥተው አመጡት። ይቀልዱበትም ጀመር። 3000 ወንዶችና ሴቶች ተሰብስበው የሶምሶንን ስቃይ ይመለከቱ ነበር። መሳፍንት 16 ከቁጥር 28 እስከ 31 ያለውን ስፍራ ተመልከቱ። ሶምሶን ያልተሳካለት ሰው ነበር ወዳጆቼ። እስራኤልን ለመታደግ ተነሳ፣ ነገር ግን ወደቀ። የእግዚአብሔር መንፈስ ከርሱ እስኪለይ ድረስ በኃጢአት መጫወትን መረጠ። 3 እጅግ ጠቃሚ የሆኑ ነጥቦች የሶምሶንን ታሪክ ይነግሩናል። አንደኛው የሶምሶን ስኬት ምስጢር ነው። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ልጁም ከናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደርስበትም እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል ይላል መሳፍንት 13 ቁጥር 5 ሁለተኛው ደግሞ የሶምሶን የኃይል ምስጢር ነበር ይህ ከሳምሶን የህይወት ታሪክ የምንማረው ነጥብ ነው መሳፍንት 13 ቁጥር 25 እንዲህ ይላል የእግዚአብሔር መንፈስ በጾራና በሽታውል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ ይላል ሶስተኛው ነጥብ ደግሞ የሶምሶን ውድቀት ምስጢር ነው ይህንን ደግሞ በመሳፍንት ምዕራፍ 16 ቁጥር 20 ላይ እናገኛለን እስቲ የኢየሱስ ክርስቶስን ህይወትና የሶምሶንን ህይወት በአንድ ላይ አድርገን እንመልከት ተመሳሳይነታቸው አንደኛ የኢየሱስ ክርስቶስ ህይወትና የሶምሶን ህይወት አንድ ላይ ስናነጻጽር ተመሳሳይነቱ አንደኛ ሁለቱም ከመወለዳቸው በፊት በመላእክት ስለ ውልደታቸው ተነግሮላቸዋል ሁለቱም ከመወለዳቸው በፊት በመላእክት ስለ መወለዳቸው አስቀድሞ ተነግሮላቸዋል ሁለተኛ ነጥብ ሁለቱም በእናታቸው ማህፀን ሳሉ ለእግዚአብሔር የተለዩ ነበሩ ሁለቱም በእናታቸው ማህፀን ሳሉ ለእግዚአብሔር የተለዩ ሰዎች ነበሩ ፈጠን ፈጠን በሉ ሶስተኛ ሁለቱም ናዝራዊ ናቸው ኢየሱስ ክርስቶስና ሳምሶን ማለት ነው ሁለቱም ናዝራዊ ናቸው አራተኛ ሁለቱም ይመላለሱ የነበሩት በእግዚአብሔር መንፈስ ነው ሁለቱም ይመላለሱ የነበሩት በእግዚአብሔር መንፈስ ነው አምስተኛ ሁለቱም በሰዎች የተጠሉ ነበሩ ሁለቱም ሰዎች ጌታ ኢየሱስና ሳምሶን በሰዎች የተጠሉ ነበሩ ስድስተኛው ነጥብ ደግሞ ሁለቱም ጠላቶቻቸውን አጠፉ ሁለቱም ጠላቶቻቸውን እድል አደረጉ ወይም ደግሞ ረቱ አሁን ደግሞ ቀጥለን ልዩነታቸውን እንመልከት እነዚህ አሁን ያየናቸው ስድስቱ ነጥቦች የሚመሳሰሉበት ጎን ነበር ቀጥለን ደግሞ ልዩነታቸውን እናያለን አንደኛ ሶምሶን የኖረው በኃጢአት ነው ኢየሱስ ግን የተመላለሰው ያለ ኃጢአት ነው ሶምሶን የኖረው በኃጢአት ሲሆን ኢየሱስ ክርስቶስ ግን በዚህች ምድር ላይ የተመላለሰው ያለ ኃጢአት ነው ሁለተኛ ሶምሶን በሞቱ ጊዜ ስለ ሁለቱ አይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር ሆይ እባክህ አስበኝ በማለት ጸለየ ኢየሱስ ግን አባት ሆይ የሚሰሩትን አያቁምና ይቅር በላቸው በማለት ጸለየ አስተዋላችሁ ልዩነቱን እንደገና ልድገምላችሁ ሶምሶን በሞቱ ጊዜ ስለ ሁለቱ አይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር ሆይ እባክህ አስበኝ በማለት ሲጸልይ ኢየሱስ ክርስቶስ ግን በደል ባደረሱበት ሰዎች ላይ አባት ሆይ የሚሰሩትን አያቁምና ይቅር በላቸው በማለት ወደ አባቱ ማለደ ሶስተኛ በሞቱ ጊዜ የሶምሶን እጆች ለበቀል በቁጣ ተዘረጉ የኢየሱስ እጆች ግን በሞቱ ጊዜ በፍቅር ተዘረጉ ልድገምላችሁ በሞቱ ጊዜ የሶምሶን እጆች ለበቀል በቁጣ ተዘረጉ የኢየሱስ ክርስቶስ እጆች ግን በሞቱ ጊዜ በፍቅር ተዘረጉ አራተኛውና የመጨረሻው ልዩነታቸው ደግሞ ሶምሶን ሞተ ኢየሱስ ክርስቶስ ግን ሕያው ሆነ ሶምሶን ሞተ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ሕያው ሆነ እንግዲህ አድማጮች የመጽሐፈ መሳፍንት ምዕራፍ 16 ጥናታችን በዚህው ላይ ያበቃል በመቀጠል ደግሞ የምዕራፍ 17 እና 18 ትምህርት አንድ ላይ በማድረግ እናቀርብላችኋለን። የነዚህ የምዕራፍ 17 እና 18 አብይ ሐሳብ እስራኤል የገባችበት ኃይማኖታዊ ምስቅልቅል የሚል ይሆናል። የመጽሐፈ መሳፍንት ምዕራፍ 17 እና ምዕራፍ 18 አብይ ሐሳቡ እስራኤል የገባችበት ኃይማኖታዊ ምስቅልቅል የሚል ነው። ከምዕራፍ 17 እስከ 21 ባሉት ስፍራ ከምዕራፍ 17 እስከ 1 ባሉት ስፍራ ገና በዚህ መጽሐፍ መጀመሪያ ላይ ስላነሳነው የታሪክ ፍልስፍና ተመልክተናል። በዚህ በመጽሐፈ መሳፍንት ታሪክ እንዴት እንደሚደጋገምም ተመልክተናል። በእስራኤላውያን ህይወት የተከሰተውን የታሪክን ሽክርክሪትንም አይተናል። ታሪኩ የተጀመረው በእስራኤል በረከት ነበር። በታሪኩ መጀመሪያ እግዚአብሔርን ሲያመልኩ እንመለከታለን። ከዚያ በኋላ ደግሞ ከእግዚአብሔር ሲኮበልሉና ኃጢአት ሲያደርጉ ነው የምናየው። የራሳቸውን መንገድ ተከተሉ። ከዚያ በኋላ ባሪያዎች ሆኑ። በባርነት ውስጥ እያሉ ወደ እግዚአብሔር ጮሁ። በንስሐ ወደ እግዚአብሔር ተመለሱ። እንደገና በበረከት ህይወት ይኖሩ ጀመር። እግዚአብሔርን ያመልኩ ጀመር። ሁሉም ነገር ከተስተካከለላቸው በኋላ ደግሞ እንደገና እግዚአብሔርን ተው። በዚህ ሁኔታ እስራኤል 7 አስከፊ ወድቀትና የስህተት ፈረቃዎችን አሳልፈዋል። እዚህ ላይ እንደምንመለከተው እንግዲህ የታሪክ ፍልስፍናን የምንመለከተው እያንዳንዱ ህዝብ ወይም መንግስት በእነዚህ ተደጋጋሚ ውድቀቶች አልፏል። አንደኛ ሃይማኖታዊ ክህደት ወይም ስህተትን ፈጽሟል። ሁለተኛው የሞራል መላሸቅን እንመለከታለን። የህዝቡን ማለት ነው። ሁለተኛ የህዝቡን የሞራል መላሸቅ እንመለከታለን። ሶስተኛው ደግሞ ፖለቲካዊ ምስቅልቅልን እንመለከታለን። እያንዳንዱ ወይም ደግሞ ሶስቱም ነጥቦች ህዝቡ ወይም መንግስቱ በእነዚህ ተደጋጋሚ ውድቀቶች ያለፉበትን ታሪክ ይነግረናል። ውድቀት ወዳጆቼ ከቤተ መቅደስ ጀምሮ ወደ እያንዳንዱ ቤት ዘለቀ። ከዚያ በኋላ ደግሞ ወደ መንግስት ተሸጋገረ። አንድ መንግስት የሚወድቀውም በዚህ ሁኔታ ነው። ውድቀቱ የጀመረው የዳን ነገድ ድንበሩን ለማስፋት ከነበረው ፍላጎት የተነሳ ነበር። ወደ ጣዖት አምልኮ የገቡበት ድርጊት ደግሞ ሌላው ዝቅጠት ነበር። የውድቀቱ መነሻ ሚካ ከሚባል ሰውና ለርሱ ጥፋት ምክንያት ከሆነችው እናቱ ጋር ማያያዝ ይቻላል። ሚካ የቀጠረው ካህን የዳን ነገድ ስግብግብ ምኞቱን ያሟላ ዘንድ ምክር አቀረበ። ቅጥረኛ ሰባኪ የሚያደርገውም እንዲሁ ነው። ወዳጆቼ በፍሬም አገር ያደረጉትን አምልኮ ተጣዖት ከመሳፍንት ምዕራፍ 17 ከቁጥር 1 እስከ 2 ባለው ስፍራ ላይ እናገኛለን። እንዲህ ይላል፣ በተራራማው በፍሬም አገር ሚካ የተባለ አንድ ሰው ነበረ። እናቱንም ካንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት 1100 ብር እነሆ በእኔ ዘንድ አለ፣ እኔም ወስጄዋለሁ አላት። እናቱም ልጄ ሆይ እግዚአብሔር ይባርክ አለችው ይላል። ሚካ ወዳጆቼ ያልተቀጣ ልጅ ምን እንደሚመስል ምሳሌ ሊሆነን ይችላል። በአገራችን በተለምዶ የሴት ልጅ እንደምንለው አይነት ነው። እናቱ ብር እንደምታስቀምጥ ስለሚያውቅ ያስቀመጠችውን ብር ሰርቋል። ማን እንደሰረቀባት የማታውቅ እናት ደግሞ ሌላውን ረግማለች። በኋላ ግን የሰረቀው እርሱ እንደሆነ ነገራት። ይህን የሰማች እናት እግዚአብሔር ይባርክ ነበር ያለችው። እስቲ ልብ ብላችሁ ተመልከቱ። ቁጥር 3 ንኒ አንዱን ሺ አንዱን መቶ ብር መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ አለች። ተመልከቱ፣ ሚካ ብሩን ለእናቱ ሲመልስ እናቱ የተቀረጸና ቀልጦ የተሰራ ምስል አድርጋ ልትሰራው ፈለገች። የተሰራውንም ምስል ማምለክ ጀመሩ። ጣዖቷን ለልጁ አስተላለፈች። ብዙ ክርስቲያኖችም ወዳጆቼ እንዲሁ እምነታቸውና ሥራቸው አይጣጣምም። ብሩን ለእግዚአብሔር ቀድሰዋለች ይቺ እናት። ሆኖም ጣዖት ለመስሪያው አለችው። ብዙ ክርስቲያኖች ለጌታ ነው እያሉ ብር ይሰበስባሉ። ያንኑ ብር ግን ተገቢ ላልሆነ ሥራ ያውሉታል። ብሩ ለጌታ ሥራ ነው ይላሉ። የሚያውሉት ግን እነርሱን ደስ ለሚያሰኛቸው ነገር ነው። መሳፍንት 17 ከቁጥር 5 እስከ 6 ያለውን ስፍራ ተመልከቱ። መሳፍንት 17 ከቁጥር 5 እስከ 6 ሚካ ወዳጆቼ የጣዖት ቤት ነበረው። እናቱ ለጣዖት መስሪያ ብር አቀረበች። እርሱ ደግሞ ለጣዖቱ ቤት ሰራለት። ከዚያ በኋላም ከልጆቹ አንዱ ካህን እንዲሆነው አደረገ። ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። መሳፍንት 17 ከቁጥር 7 እስከ 10 ያለውን ስፍራ አለፍ ብላችሁ ተመልከቱ። የገዛ ልጁን ካህን ማድረጉ ሚካን ቅርሳ አሰኘው አልቀረም። ስለዚህም ከቦታ ወደ ቦታ የሚንከራተተው ሌዋዊ ባገኘ ጊዜ ካህን እንዲሆነው ቀጠረው። ይህ ካህን የግሉና የቤተሰቡ ካህን ሆነለት። እንደዚህ አይነት አገልጋይ ላላት ቤተ ክርስቲያን በጣም እሰጋለሁ ወዳጆቼ። እንዲህ ያለ አገልጋይ የኮሚቴ ወይም የተወሰኑ ጥቂት ቡድኖች ተላላኪ ነው የሚሆነው። ይህ ካህን በጣዖት ቤት በተሞላበት ውስጥ ካህን ሆነ። አለፍ ብላችሁ ከቁጥር 11 እስከ 13 ያለውን ስፍራ ተመልከቱ። ከቁጥር 11 እስከ 13 ያለውን ስፍራ ተመልከቱ። ከላይ ያደመጥነው ወይም ደሞ የተመለከትነው እስራኤል ምን ያህል ወደ ዝቅተኛ መንፈሳዊ ደረጃ ተዋርዳ እንደነበር የሚያመለክት ነው። ይህ ሰው ወዳጆቼ ሌዋዊ ካህን ስለሆነለት ብቻ ሁሉም ነገር ተስተካክሏል ሲል አሰበ። የዚህ አይነቱ አስተሳሰብ በጣም አደገኛ ነው። ሚካ እግዚአብሔር እንዲባርከው ወይም ደሞ እንደባረከው አሰበ። ዛሬስ ወዳጆቼ ምን ያህሉ ክርስቲያኖች የዚህ አይነት አስተሳሰብ ኖሯቸው ይሆን? እግዚአብሔር የጥንቱን ሕይወታችንን ከጌታ ጋር የምንራመድበትን ሕይወት ይመልስልን። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ የዛሬው ምሽት ጥናታችን በዚህ ላይ አበቃ። ሰላሙን
መልካም ዘመን አየው አብሬ አሳለፍ በሰላም ስጸልይ እየተንበረከብ ዛሬ ምስጋናቴ ላለፈው ሕይወቴ ትዝታ እርሶ ነው ጌታ መድኃኒቴ። ምንም ባልደሰት ባሁኑ ሕይወቴ መጸለይ ቢያቅተኝ ቢደክም ጉልበቴ ጌታን ተስፋ አድርጌ ቀስ ብያለማለው እስኪያስመሳኝ ድረስ ቀን እጠብቃለው። መልካም ዘመን አየው አብሬ አሳለፍ በሰላም ስጸልይ እየተንበረከ ባለፈው ሕይወቴ ትዝታ እርሶ ነው ጌታ መድኃኒቴ። እናገራለሁ በድል ግን አልኖርኩም፣ ቤት ለሚገቡት ምሳሌ አልሆንኩም። ፈሪሳዊነቴን ሰዎች ባያውቁብኝ ካንተ ስውር የለም እግዚአብሔር ሆይ ማረኝ። መልካም ዘመን አየው አብሬ አሳለፍ በሰላም ስጸልይ እየተንበረከ ዛሬ መስናናቴ ባለፈው ሕይወቴ ትዝታ እርሶ ነው ጌታ መድኃኒቴ። የቀደመው ፍቅር ከውስጤ ተሟጦ ያ የእምነት ልቤም በፍርሃት ቀልጦ እንዲያው ዝም ብዬ እመላለሳለው አንድ ጊዜ አስበኝ እማጸንሃለው። መልካም ዘመን አየው አብሬ አሳለው በሰላም ስጸልይ እየተንበረከብ ዛሬ መስናናቴ ባለፈው ሕይወቴ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።